የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 2 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችን መደመጥ ጀመረ።
በወሎ ዩኒቨርሲቲ ትላንት የተከሰተው ግጭት ዛሬም ቀጥሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች በተማሪዎች መካከል ተገኝተው ምክር ሰጥተዋል።
ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። የመልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን።
ሙሉን ዘገባ ይዘን እንመለሳለን። በሌላ ዘገባ ደግሞ በሀገሪቱ ያለው ሁኔታ ለምርጫ መቼ አይደለም ተብሎ ቢታሰብ ምርጫ ቦርድ ቀጣዩን ምርጫ የማራዘም ስልጣን አለውን ብለን ጠይቀናል።
ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ህይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም።
የምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ ናቸው። ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ያካሄደውን የተመለከተ ውይይት ዘገባ ይዘናል።
የራፕ ሙዚቃ ስልት አቀንቃኙ ኤርትራ አሜሪካዊው ኒፕሲ ሃስልን አባትም ማነጋግረናል።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜና ተመልሰናል። የሱዳን ዋና ከተማ ካርቱም ውስጥ የሀገሪቱ ፕሬዚዳንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቀው የተቃውሞ ሰልፍ ዛሬም ቀጥሏል። ተቃዋሚ ሰልፈኞች ዛሬ በሀገሪቱ የጦር ኃይል ዋና ጽፈት ቤት ደጃፍ በመቀመጥ ተቃውሟቸውን ያሰሙ ሲሆን የከባድ መሳሪያ ተኩስም ሲሰማ እንደነበረ ተዘግቧል። የዓይን ምስክሮች እንደሚሉት የመንግስት ጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ አድማ በታኝ ፖሊሶች የተቃዋሚዎቹን ደህንነት ለመጠበቅ ጣልቃ ገብተዋል። የሱዳን ፖሊሶች ሰልፈኞችን እንደማያጠቁ የሚናገር መግለጫ ስለመውጣታቸውም ተሰምቷል። የሱዳን መንግስት ቴሌቪዥን ተቃዋሚ ዝር ያለበት የማይመስል የጦር ኃይል ጽፈት ቤት ህንጻን የሚያሳይ ምስልና ተንቀሳቃሽ ምስል ዛሬ ቢያሳይም ማኞች ግን ምስሉና ተንቀሳቃሽ ምስሉ ከጊዜያት በፊት የተወሰዱና ነባራዊ ሁኔታውን የማያሳዩ ናቸው ሲሉ ነቀፌታ አሰምተዋል። ሱዳናውያን በማህበራዊ መገናኛ አውታሮች ላይ ብቅ ብለው የሱዳን ጦር ኃይል ከተቃዋሚ ሰልፈኞች ጎን ስለመቆሙ እየተናገሩ ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱን አካባቢ ጥበቃ መስሪያ ቤት ደንቦች የሚመለከቱ ሁለት የበላይ ትዕዛዞችን አስተላለፉ። የአካባቢ ጥበቃ ባለስልጣን እንዲያስፈጽሟቸው የተፈረሙ ትዕዛዞች በጠረፍ ግዛቶች ጠንካራ ሕግ ሳቢያ የዘገዩ የጋዝ ድንጋይ ከሰልና ነዳጅ ማምረት ስራዎችን ለማፋጠን የታለሙ ናቸው ተብሏል። ቀደም ብሎ የነበሩ ደንቦችን ጊዜያቸው ያለፈ ግርታ የሚፈጥሩና መተማመኛ የማይሰጡ ሲሉ የተቹ አንድ ከፍተኛ አስተዳደራዊ ባለስልጣን የግዛቶችን ኃይል እየነጠቅን አይደለም፣ ሆኖም ግዛቶቹ እርምጃ ከህጉ ዓላማ ጋር ይጣጣም ዘንድ እየጣርን ነው ስለማለታቸው ሮይተርስ ዘግቧል። በከፊል ከሚቀየሩ ደንቦች መካከል አንዱ የየግዛቱ መንግስታት አካባቢ ጥበቃን ምክንያት በማድረግ የዘርፉ ግንባታዎች እንዲዘገዩ የማድረግ ስልጣን የሚሰጣቸው የአሜሪካ የንጹህ ውሃ ህግ ነው። የአካባቢ ጥበቃ ተሟጋቾች አዲሶቹን ትዕዛዞች ትልልቅ ነዳጅ አምራች ድርጅቶችን ለመጥቀም የተረቀቁ ናቸው ሲሉ ተቃውመዋቸዋል።
እጅግ ተቀራራቢ በነበረው የእስራኤል የፓርላማ ምርጫ ፉክክር ቤንያሚን ኔታንያሁ ሀገሪቱን ለአምስተኛ ጊዜ ለመምራት የሚያስችላቸውን ድምጽ ሳያገኙ እንዳልቀረ እየተነገረ ነው። እስካሁን 97 በመቶ የድምጽ መስጫ ሳጥኖች የተቆጠሩ ሲሆን ኔታንያሁ የሚመሩት የቀኝ ክንፍ ሊኩድ ፓርቲና ተቀናቃኛቸው የቀድሞው የጦር አለቃ ቤን ግራንዝ የሚመሩት የማዕከላዊነት ሰማያዊና ነጭ ፓርቲ እኩል ድምጽ አግኝተዋል። ሆኖም ሊኩድ ፓርቲ ከሌሎች ፓርቲዎች ጋር ለመቀናጀት በመቻሉ 120 ወንበሮች ያሉትን የእስራኤል ብሔራዊ የሕግ አውጪ ምክር ቤት 65 መቶኛ ለመቆጣጠር እንደሚቻለው እየተነገረ ነው። ኦፊሳላዊ ውጤቱ ይፋ ባይደረግም ኔታንያሁ የፓርቲያቸውን ድል በእጅጉ የላቀ ሲሉ አሞካሽተውታል።
ቱርክ በመቶዎች የተቆጠሩ ጠበቆችን በዘፈቀደ እስር ቤት እያጎረች ነው ሲል መቀመጫውን ዩናይትድ ስቴትስ ያደረገው ሂዩማን ራይትስ ዎች አስታወቀ። የቱርክ መንግስት ጠበቆቹን የሚያስረው እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ከከሸፈው የመፈንቅለ መንግስት ሙከራ በኋላ በህግ ዘርፍ ባለሙያዎች ላይ ከያዘው የአፈና እርምጃ ጋር በተያያዘ እንደሆነ የሰብአዊ መብት ተሟጋቹ ድርጅት ዛሬ ረቡዕ ባወጣው ሪፖርቱ አስረድቷል። የሂዩማን ራይትስ ዎች ቱርክ አጥኚ ኤማ ሲንክሌር ዌብ እንዳሉት በአሁኑ ጊዜ ክስ የሚጠብቃቸው ጠበቆች ብዛት በቅርብ ዓመታት ከነበረው እጅግ በጣም ከፍ ያለ እንደሆነ ገልጸዋል። ሰዎችን በወንጀል መክሰስን ያላግባብ በመጠቀም ረገድ ቱርክ እጅግ የተለየ ደረጃ ላይ እንደምትገኝ ይቅርታ የገለጹት ተመራማሪዋ በማንኛውም ሙያ ላይ የተሰማሩ ሰዎች በአንድ ወይም በሌላ መንገድ ተጋላጭ መሆናቸውን አመልክተዋል። ይበልጡን አሳሳቢ የሚያደርገው ግን በፍርድ ቤት ቆመው ለህዝብ የሚሟገቱ ጠበቆች ኢላማ መሆናቸው ነው ብለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የካፒና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የካፒና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። በወሎ ዩኒቨርሲቲ ትላንት የተከሰከሰው ግጭት እና አለመረጋጋት በዛሬው ዕለት ቀጥሎ ሙሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ ሀገር ሽማግሌዎችና ከፍተኛ የክልሉ ባለስልጣን ያሉበት የልዑካን ቡድን ከተመራማሪዎቹ ጋር ሙሉ ቀን የተነጋገረ ሲሆን ውይይቱ ማምሻውን ቀጥሏል። በግጭቱ ጉዳት መድረሱም ተጠቅሷል። የወሎ ዘጋቢያችን መስፍን አራጌ ዘገባውን ያስደምጠናል።
ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣየና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን ሁኔታውን እንዲህ ገልጸውታል።
ሰሞኑን ተማሪዎች ከውስጥም ከውጭም ሆኖ የአማራ መብት ከበር አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ በኮሚቴም ባጣየም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበር። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋር የተወሰነ አለመግባባት ሲፈጠር መልሶ ወደ ግቢ ተበትነው ገቡ።
እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው።
እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ። ከዛኛውም ከዚህኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ።
በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት 4 ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዚዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎቹን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ ክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ጨምሮ ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በዕለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል።
ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። የመልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን። ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለው የዘረኝነትም ቋንቋ ይሁን ሁላችንም ግን ሰዎች ነን። በተለይ ይህ አሁን ግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም ከመንፈስም የተገኛለ አይደለም። ይሄ የስጋዊ ባህር የሚንጸባረቅ ነው። ይሄንን ታስወግዱ ያስፈልጋቸዋል።
የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል።
ሱሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ ይህንንም እኛ ቁጭ ብለን አናይም? ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም 14 ሆነን ሳንታክት ከጧት እስከ ማታ ሰርተን ችግሩን በሰላማዊ መንገድ ፈተናል።
በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታዊ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና የህዝቦች መጎሳቆል በማንሳት ይህ ሀገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል።
አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ የዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም። ህፃናት ልጆች ይዘው ያሳዝናል በጣም። ጌታዬ አምላኬ እግዚአብሔር ሆይ ኢትዮጵያን ከእንደዚህ አይነት አደጋ ታደጋት፣ በድህነታችን ላይ ይሄ ቢጨመር የት እንደርሳለን እያልኩ ጸልያለሁ። ስለዚህ እሰቡ፣ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ።
የደራሲ ዮሐንስ አፈወርቅን ጥልቅ የስነኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል።
ክብሪት እሳት ፈጥራ ራሷን ሲጭራት እሷም ትነድና ሌላውም አይቀራት።
የተማሪዎችን ጥያቄዎች አንድ በአንድ በመመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ የነበረ ከ800 በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽፈት ቤት ኃላፊ ኮማንደር ያለለት ዘገየን በስልክ አናግሬያቸው ነበር።
ያው ዛሬ ከባቲ ወደ ኬሚሴ የሚጓዝ ተሽከርካሪ ላይ ነው። ከባቲ ነው ወደ ኮምቦልቻ መናኸሪያ ገብቶ 880 የክላሽ ጥይት ተይዟል። የያዘው ግለሰብ 400,000 ብር የባንክ ቼክ አለው። ከዚህ ውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው፣ 1-2 ወር አካባቢ ሆነ። የአረብ ሀገር የነበረ ነው እና 100,000 ብር ገዝቶ ለሌላ ሶስተኛ ወገን አንጣ ተብዬ የሚል ነገር ነው ያለው። እንግዲህ ይህንን አጠቃላይ ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ውይይት እያካሄደ መሆኑ ተሰምቷል። ምርጫ ለማድረግ ያህል ብቻ መደረግ እንደሌለበት የብሔራዊ ምርጫ ቦርድ ሰብሳቢም አስገንዝበዋል። መለስካቸው አማሃ ዝርዝር ጉዳዩን ይነግረናል።
የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የዜግነትና መራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ግማሽ ቀን የፈጀ ውይይት አካሂዷል። ረቂቁን ያዘጋጁት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ጌታቸው አሰፋ የረቂቁን ይዘት ለድርጅቶቹ ተወካዮች ካብራሩ በኋላ ተሳታፊዎቹ የተለያዩ የማበልጸጊያ ሀሳቦችንና ጥያቄዎችን ሰንዝረዋል። ዶክተር ጌታቸው አሰፋ በምርጫ ወቅት የዜግነት ትምህርትና የመራጮች ትምህርት አስፈላጊነትን አስረድተው የሰነዱን ዓላማም ለአሜሪካ ድምፅ ሬዲዮ አብራርተዋል።
የስልጠናው ዋና ዓላማ ምንድን ነው? ዜጎች ችግር ካለም ችግሩን አይተው ችግር አለ ማለት እንዲችሉ አቅም መፍጠር ነው። ችግር ሊኖር ይችላል፣ ግን ዜጎች በህጉ ላይ የተቀመጡትን መብቶቻቸውና ግዴታዎቻቸውን ካወቁ፣ የተቋማቶቹን ስራና ኃላፊነት ካወቁ ችግሮቹን ለመፍታት ጭምር ከፍተኛ ተሳትፎ ስለሚያደርጉ በዚህ ረገድም ማኑዋሉ ከፍተኛ ኮንትሪቢሽን ይኖረዋል።
በውይይቱ ከተሳተፉት መካከል የኢትዮጵያ ፊልም ሰሪዎች ማህበር ቦርድ አባል አቶ ደሳለኝ ኃይሉን የረቂቁን ደካማና ጠንካራ ጎን የሚሉትን ዘርዝረዋል። ረቂቁ በብዙ መንገድ ጥሩ ነው የሚሉት አቶ ደሳለኝ የተዘጋጀው ሰነድ ወደ ህዝብ ዘንድ የሚደርስበት መንገድ በግልጽ አለመቀመጡ አንድ ጉድለት ነው ይላሉ። በተለይም ወጣቱን በማሳተፍ በኩል አዳዲስ ዘዴዎች መታየት እንዳለባቸውም ይጠቁማሉ።
የኢትዮጵያን ፖፑሌሽን ከቋንቋና ከባህል አንጻር ተንትኖ ቢያንስ 15ቱ ብሔረሰቦች የኢትዮጵያን 95% ህዝብ ብዛት ይወክላሉ። በተለይ ደግሞ ወጣቶችን አሁን ሀገሪቱ ካለው የወጣቶች ይሄ ሰላምና መረጋጋት አለመኖር በየቦታው ግጭትና ምናምን የመኖር ምናምን አንጻር ወጣቶችን እንዴት በዘመናዊ ቴክኖሎጂዎችን በመጠቀም እንዴት እነሱን ወደዚህ መመለስ ይቻላል። አሁን ከአዲስ አበባ ስትወጣ በየክልሉ ስትሄድ ባለፈው 20 ምናምን ዓመት የተዘራው የዚህ የብሔር ፖለቲካ የፈጠራቸው ጽንፈኝነቶች አሉ፣ ብሔርን ቋንቋን መሰረት ያደረጉ። ስለዚህ እነዚህ ነገሮች በምን አይነት መንገድ አርግቦ ሰነዱ ይሄ እንዴት ዲሞክራቲክ የሚሆነው የስነ ዜጋ ትምህርቱን እንዴት አብሮ አያይዘው አሁን አገሪቱና ህዝቦቿ ወጣቶቹ ያሉበትን ስነ ልቦና ማንነት ወይም ደግሞ አዝማሚያ አይቶ የሚሰጥ ዶክመንት መዘጋጀት አለበት ብዬ አምናለሁ።
ጽጌረዳ ዘውዱ የኢትዮጵያ ወጣቶች ፌዴሬሽን ምክትል ፕሬዚዳንትና የሲቪል ሶሳይቲ ፎረም ስራ አስፈጻሚ ናቸው። ለወጣቱ የህብረተሰብ ክፍልም ይህ ትምህርት ሲሰጥ እንዴት ያለ መንገድ መከተል እንደሚገባ ጠቁመዋል።
ያም እንደ ወጣት አደረጃጀት ያነሳናቸው ትኩረት ይሰጥባቸው በተለይ ከትምህርት አሰጣጥ ስትራቴጂው አንጻር ሁሉ ማህበረሰብ ክፍል አንድ አይነት አፕሮች መጠቀም የለብንም። አሰራር ላይ ለምሳሌ ወጣቶችን ትምህርት የምንሰጥበት መንገድ በአንድ አደረጃጀት ውስጥ ተሰብስቦ ትምህርት ከመስጠት ይልቅ ምን አይነት የተለየ መንገድ ብንጠቀም ነው ሳይሰለች ወጣቱ ጋር ተደራሽ ሊሆን የሚችለው? ለምሳሌ ሶሻል ሚዲያን ማህበራዊ ሚዲያዎች ወጣቶች በየቀኑ እጃቸው ላይ ባለ ነገር የሚያዩ ስለሆነ እንደዛ አይነት የተለያዩ ፊልሞችን ቲያትሮችን እንዲገባቸው በሚችል መልኩ ተደራሽ እንዲሆን ቢደረግ የሚል ነገሮችን ግብአት ሰጥተናል።
ዶክተር ጌታቸው አሰፋ በበኩላቸውም እነዚህ ከውይይቱ የተገኙ ግብአቶች ሰነዱን ለማበልጸግ ከፍተኛ አስተዋጽኦ እንደሚኖራቸው ገልጸዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚልክሳ በውይይቱ ማጠቃለያ ላይ ከጋዜጠኞች ለተሰነዘሩ ጥያቄዎች ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች አንዱ በአሁኑ ወቅት ቦርዱ ካለበት የሥራ ጫናም ሆነ በአገሪቱ ከሚታየው የሰላምና መረጋጋት ችግር አንጻር ቦርዱ የምርጫው የጊዜ ሰሌዳ ወደፊት መገፋት እንዳለበት ቢያምን ይህን ለማድረግ ሥልጣን አለው ወይ የሚል ነበረ። ይህን ለማድረግ ቦርዱ ሥልጣን እንደሌለው የገለጹት ወይዘሪት ብርቱካን ሊደረግ የሚችለውንም አብራርተዋል።
ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ሕይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። ምርጫ የተሻለን ነገር ለማምጣት ነው መደረግ ያለበት። እስካሁን ከተደረጉ ምርጫዎች የተሻለን ተአማኒነት በህብረተሰቡ በአብዛኛው ህብረተሰብ ክፍል ተአማኒነት ያገኘ እንዲሆን አድርገን እነሱን የሚያስፈልጉን ነገሮች መሬት ላይ አሉ ብለን በእኛም በኩል ባለው አቅም ሊሆን ይችላል፣ በሌሎች ተሳታፊዎችም ሊሆን ይችላል፣ በሰላም ሁኔታም ሊሆን ይችላል እነሱ መኖራቸውን አረጋግጠን ነው የምናደርገው። እና የኛ ዝግጅት ምን ያህል ጊዜ እንደሚፈጅ ያሌሎቹ ምንድነው ተሳታፊዎች ያሉበት ሁኔታ እንዴት እንደሆነ እና ያለው ደግሞ የደህንነት ወይም የሰላም ሁኔታ ምርጫን ለማድረግ የሚያስችል ነው ወይ የሚለውን ግምገማ አይተን በተባለው እኛ ልናደርግ በመንፈልገው በሕገ መንግስቱ በተቀመጠው የጊዜ ሰሌዳ ውስጥ ማድረግ አንችልም ብለን የምናምን ከሆነ ይሄንኑ በዝርዝር አስቀምጠን ለሚመለከተው የመንግስት አካል ጥያቄ እናቀርባለን።
የምርጫ ቦርድን መዋቅራዊም ሆነ ሌሎች ለውጦችን በተመለከተ ጥናት እየተደረገ መሆኑን ያስታወሱት ወይዘሪት ብርቱካን ባለፈው ሳምንት በተወካዮች ምክር ቤት የጸደቀው ቦርዱን እንደገና የሚያቋቁም አዋጅም አንዱ የለውጥ መሠረት እንደሆነ አስታውሰዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከኤርትራ አሜሪካዊ የራፕ ሙዚቃ አቀንቃኝ ኔፕሲ ሀስል ኤርሚያስ አስክዶም ወላጅ አባት ጋር ከአቶ ዳዊት አስክዶም አጠር ያለ ቃለ ምልልስ ያደረገው ዳንኤል አርጋው ከሎስ አንጀለስ ተከታዩን ዘገባ አድርሶናል።
በሎስ አንጀለስ ከተማ ክሬንሾ እና ስላውሰን ማራቶን በተሰኘው የልብስ መሸጫ መደብሩ ደጃፉ ላይ እንዳለ በስድስት ጥይት ተመቶ የተገደለው የ33 ዓመቱ ኤርትራ አሜሪካዊ የራፕ ሙዚቃ ስልት አቀንቃኝ ኒፕሲ ሀስልን ገሏል ብሎ ፖሊስ የጠረጠረውን የ29 ዓመቱን ኤሪክ ሆልደርን በቁጥጥር ስር መዋሉ ይታወሳል። ጠንካራ ጠላት ካለ መባረክ ነው በማለት ኒፕሲ ሀስል ወይም ኤርሚያስ አስገዶም ከመገደሉ ጥቂት ሰዓታት በፊት በትዊተር ገጹ ላይ አስፍሮ እንደነበረ መረጃዎች ይጠቁማሉ። የኤርሚያስ አስገዶም ህልፈተ ህይወት ከተሰማበት ቅጽበት አንስቶ በመላው ዓለም የሚኖሩ የሙዚቃ አድናቂዎቹ ዘንድ የመታሰቢያና ጸሎት ዝግጅቶች እንደቀጠሉ ናቸው። ባሳለፍነው እሁድም በኤርትራውያን ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት የዚሁን ዝነኛ የሙዚቃ ሰውን ለማሰብ ቤተሰቦቹ፣ ወዳጆቹ በተገኙበት የሻማ ማብራትና የጸሎት ስነ ስርዓት በኤርትራውያን መድኃኔዓለም ቤተክርስቲያን ተከናውኗል። የኒፕሲ ሀስል ወላጅ አባት አቶ ዳዊት አስገዶም በስነ ስርዓቱ ላይ የተገኙ ሲሆን ልጅ ኤርሚያስ በህይወት በነበረበት ወቅት ፍጹም ደግ፣ ሩህሩ፣ ጥሩ ነገሮችን የሚያስብ ድንቅ የሙዚቃ ክህሎት የነበረው ሰው ነበረ በማለት ለአሜሪካ ድምጽ ሬዲዮ ዘጋቢ ገልጿል። እኔን ራሴን ከለወጥኩ በአካባቢዬ አብረው ያደጉ ጎረቤቶችንም አብረው መለወጥ አለባቸው የሚል የጸና ዓላማ ነበረው። ለምሳሌ ኤርትራ በሄድንበት ወቅት ከፕሬዝዳንት ኢሳያስ አፈወርቂ ጋር ለመገናኘት እድል ገጥሞት ነበር። በወጣትነት እድሜ ላሉ ወጣቶች ለምርምር ጥናት የሚያስፈልጋቸውን ቁሳቁሶችን ለማሟላት መልካም ፍቃደኝነቱን ገልጾ ነበር። ወጣቶች ከገቡበት የተሳሳተ የህይወት ጎዳና ራሳቸውን በትክክለኛ መንገድ እንዲመሩ ከራሱ ህይወት ተሞክሮ በመነሳት ወጣቶች ተስፋ እንዳይቆርጡ ቅስቀሳና ምክር ያደርግ እንደነበረ ነው አቶ ዳዊት የሚናገሩት። እኔን ከሁሉም ያጽናናኝ ነገር ቢኖር ይላሉ አቶ ዳዊት፣ በመላው ዓለም የሚገኙ የሙዚቃ አድናቂዎቹ ኤርሚያስ ላደረጋቸው ጥሩ ነገሮች በዓለም ላይ የሚገኙ የሙዚቃ አድናቂዎቹ በአንድ ድምጽ ሀዘናቸውን ሲገልጹልን ስታይ እንዳልሞተን የሚሰማክ ቤተሰቤና እኔን ያጽናናን ነገር ቢኖር ይሄ ነው። እግዚአብሔር ሁሉ ጊዜም የራሱ እቅድ አለው። እኛና እቅዳለን እርሱ በሚፈልግን ጊዜና ወቅት ይወስደናል። ኤርሚያስ አስቀድሞ ከመገደሉ አንድ ቀን አስቀድሞ የታናሽ ወንድሙ ልደት ምሽት ላይ ስናከብር ነበር። ረዘም ላለ ሰዓታት ከኔ ጋር ማድረግ ስላለበት ጥንቃቄ ዙሪያ ሰፋ ያለ ጊዜ ሰጥተን ተወያይተን ነበር። በሚቀጥለው ቀን ግን በማይረባ ሰው ተገደለ። ይህን ዜና የሰማሁት በስልክ ተደውሎልኝ ነበር የተነገረኝ። በሳምንት 6 ቀናትን ስለምሰራ እሁድ ዕለት የረፍት ቀን ነበር። ወዲያውም ፈጥኜ ወደ ሆስፒታል አመራው። በህይወት ይኖራል ብዬ ተስፋም አድርጌ ነበር። መሞቱን ስሰማ ታላቅ ሀዘን ውስጥ ገባሁ ይላሉ ወላጅ አባቱ አቶ ዳዊት አስቀዶም። ንፍሲ ሀስል ወይም ኤርሚያስ አስቀዶም ከሰው ጋር ተግባቢ፣ ሁሌም ማሽነፍን የሚወድ፣ መልካም አስተሳሰብ ያለው፣ ስህተት እንኳን ቢሰራ ስህተቱን አርሞ ጥሩ ነገር መስራት የሚወድ ነበር። እንጀራም በጣም ይወድ ነበር። ቃሪያም በርበሬም ይወድ ነበር። ቤተሰቡን ወዳድ እንደነበረ ወላጅ አባቱ ምስክርነታቸውን ሰጥቷል። ለመላው ቤተሰቡ እንዲሁም ለሙዚቃ አድናቂዎቹ መጽናናትን እንመኛለን። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
በመቶ ሺዎች የሚቆጠሩ ሩዋንዳውያን የተፈጁበት የዘር ፍጅት 25ኛ ዓመት መዘከሩን ቀጥሏል። ከዚህ ፍጅት የተረፉ ሰዎች ታሪካቸውን በተከታታይ ያካፍሉናል። ትናንት ከትናንት በስቲያ የሊዲያ ዋሚዜን ታሪክ አስደምጠናችኋል። ለዛሬ ከሩዋንዳ ውልቂት የተረፈው ኒዜማና ዲዮዳን ታሪክ እናሰማችኋለን፣ እንደሚከተለው ይቀርባል።
የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳው ልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ኒዜማና ወላጆቻቸውን ያጡ የህፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዛም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዜማና ከዚያ የከፋ ዘመን ወዲህ በህይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምጽ ጋር ለአጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ ባምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን?
I remember many things, but one that I cannot forget is the death of my two young sisters.
ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኝ ያለ ትውስታ ነው። አንድ ቀን በህይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገቤ የማገኛቸው ይመስለኛል።
ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው?
The reason this memory remains fresh in my mind is that shortly before genocide broke out, my 7-year-old and 3.5-year-old sisters and I were together somewhere.
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ህሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የምችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይስማኛል።
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ላንተ እንዴት ነው?
ኮደባ ይሆን ማጀነሲድ
I was 12 years when genocide ended and I had nobody to rely on. I had no one to
እልቂቱ ሲቆም 12 ዓመቴ ነበር። የምሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ህፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ ኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ህይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ። የሁለት ልጆች አባት
ነኝ። I own a home and I'm a father of two children.
ይቅርብ ለሃል?
First of all, forgiveness relieves the one who forgives than it does to the one forgiven.
ይቅር ማለት ይቅር ከመባለው የበለጠ ነጻ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በመናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳን ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹህ ነው፣ ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ህይወትን ለመኖር ስንል ይቅር ብለናቸው
forgive them in order to have our hearts relieved and leave us more light.
የታረቀች ሀገር ላንተ ምን ትመስላለች?
A reconciled nation is a country where its citizens live in harmony without any form of segregation.
የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ህብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች።
A country that united citizens and provides them with the means so as to develop together, building the nation.
አድማጮች ከዚህ ከሩዋንዳ ታሪክ ምን ተማራችሁ? ስንል የተለያዩ ወጣቶችን አስተያየት ጠይቀናል። በነገው ምሽት ይዘን እንመለሳለን። እንግዲህ የዛሬው ጋቢና የጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢና ቪኦኤ በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሩ።
ጉዟችሁ የሰመረ ይሁን እያለን በጀመርነው የሩዋንዳ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ።
ነን ራዶ ነሰ ገለ አሜሪካት